ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሙኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቀርብ ወይም የግድ አፕሊኬሽን የሚያቀርብ ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን።
ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ ታሮች ድልድይነት የሚያገናኘው ፍሪላንስ ኢትዮጵያ መስራች ስመኝ ታደሰ ነው ቀደም ብለን የሰማነው። ዛሬም ሽስ ለተቋሙ ተጨማሪ መረጃዎችን ያጋራናል። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። ንጉሱ ሳምሬ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው ዝግጅት እንሻገር። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ ታሮች ድልድይነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያኑ 2018 ዓ.ም ጀምሮ ከ70,000 በላይ ሰዎችን ከቀጣሪዎች ጋር እንዳገናኘ ተሰምቷል። በቀጣይም አድማሱን ወደ ጎረቤት ሀገራት ለማስፋፋት እቅድ ይዟል። ስለ ተቋሙ የስካውን እንቅስቃሴዎች ለማወቅ ከፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ስሜት አደሰ ጋር አጭር ቆይታ አድርገናል።
ስሜት አደሰ ባላለሁ አፍሪካን ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ።
በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። እንዴት ተጀመረ? እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ?
ተጀመረው በ2018 ነበረ። ሌላ ድርጅት ነበረና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሶልቭ ማድረግ ስለፈለግን ራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቃ እንደ ራሱ እንደቻለ ካምፓኒ አድርገን አቋቁመን የቻለ ተደራሽነት እንዲኖረው አድርገን ሰራነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መስራታችን ዋናው የኛን ችግር ሶልቭ ባደረገን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ይችላል።
ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን ነው የምትሰጡት?
እኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሙኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቀርብ ወይም የግድ አፕሊኬሽን የሚያቀርብ ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራነው። እሱን ስናደርግ እስካሁን ድረስ ከ300,000 በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ ያገኙ ይገኛሉ። ከዛው ውጪ ደግሞ 15,000 ድርጅቶች እኛ ጋር ተመዝግበው ሰራተኞችን ያገኙ ነው ያሉት። ከዛው ውስጥ ከ70,000 በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው።
እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ ያደረጋችሁ ነው ማለት ነው በአሰራራችሁ?
ልክ ነው። ዋናው ነገር ምንድነው? እኛ ምንድነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድነው በማለት ነው እንጂ ወደዚህ ይሄድልን ብለን ምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለመጥፎም። እኛ ደግሞ ምንድነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ያቆማልና ያንን ችግር ደግሞ ልንፈታ ያሰብነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ ይያለ ጎን ለጎን ደግሞ ስራ ማፈላለጉንም አብሮ እንዲሄዱ እናደርጋለን። ከዛ ውጪ ደግሞ ከቀጣሪ በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶች ናቸው እንደ ማናጀር ሆነው እየሰሩ ያሉትና በዛ ማከለ ያለውን ሁለቱንም ጋር ለማስታረቅ ነው የሞከር ነው። ያ ማስታረቅ ደግሞ ምንድነው ስራ ይግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ ወቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና አው ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ላይ ተጠቀምበት።
ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋቂ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበር?
አው ፈታኝ ነበር። መጀመሪያ አካባቢ ለምሳሌ ድርጅታችን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበር። አድቨርታይዝ ማድረግ ያልፈለግንበትና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኙበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሆን በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥመውናል። ያ አንደኛው ቢን አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ስንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለንና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገናል። እኛ ጋር በሚገርም ሁኔታ ከ50% በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ይችላልና ያንን ትረስት ለመፍጠር ኦፍ ኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል።
መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተ ላብነት መጥቀስ ተችሏልና እናንተን የመሰሉ ሰዎች እንዲበራከቱ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ?
እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሐሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሐሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋልና ያ ነገር ደግሞ ይቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ካቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችን ገብተውበት ቢሰሩበትና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በመንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የኛን ስራ በጣም ጎድተውታል። ያ የጎድበት ምክንያት ምንድነው? በሰው እምነት ማጣት በጣም ይመጣል። በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸግረን ከነበረበት አንደኛው ነገር ምንድነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቀፍ ህግ የለም እነሱ ወደ ህግ እናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮችም በኩል ሰፖርት ቢደረግ ሲደረግ እነዚህ አይነት ፕላትፎርሞች እንግዲህኛ ከ300,000 በላይ ሰራተኛ ስራ ፈላጊና ከ15,000 በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጂ ልበደርብል ወይም ኢንቨስትመንት ላገኝብል ይሄንን እንደ አሴት የሚታይበት ሁኔታ የለምና እንደዚህ አይነት ሐሳቦችን የሚንቀሳቀስ ቢዝነስም እንደ ሐሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ።
በጣም አመሰግናለሁ ስመኝ ታደሰ። ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ኢትዮጵያ የነበሯት የግጭት መፍቻ ሴቶች ከዘመናዊነት ጋር በአግባቡ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ እንደመጣ ምሁራን እየተናገሩ ነው። በመሆኑም በማህበረሰቡ በጎ ሴቶች ፖለቲካዊ ችግሮችና በዘላቂነት በመፍታት የተሻለች ሀገርን ለትውልድ ለማስረገብ መስራት እንደሚገባ ምሁራን አሳስበዋል። አስማማው ነው ከምሁራኑ ጋር ያደረገው ቆይታ በመቀጠል ይቀርባል።
ስትራይት የሚፈታባቸው ባህሎች አሉትና በየዘመናቱም በእነዚህ ሴቶች እክሎችን እየፈታ እንደመጣ የታሪክ ተመራማሪው ዶክተር አየለ በክሪ ይናገራሉ።
ሁሉም ቦታ የውይይት ችግር ሲመጣ ችግርን የመፍታት ሌሎችንም ተግባራት ያዘለ ማህበረሰቡ ምክር ቤት እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በኢትዮጵያ ውስጥ ከመቶ በላይ ዘርፈ ብዙ የሆኑ ብዙ ጉዳዮችን የሚያዩ የሚመለከቱ ከህዝቡ ጋራ ኦፍ ኮርስ አንድ ላይ የሚሰሩ ምክንያቱም ይሄ ወግ የቃል ወይም ደግሞ የአፍ ወግ ነው እና በዛ ስርዓት ነው እስካሁን ድረስ እዚህ ድንደርስ የቻልነው። እና እንግዲህ ስርዓቱ ምን ማለት ነው? የተጣላን ያስታርቃል፣ ጠላትም ከመጣ ያንን ጠላት የሚመክቱትን መልምሎ ወደ ውጊያ ያስገባል። ውይይት ካለ በስርዓት አወያይ ያለበት ደግሞ ስርዓት ያለው እንዴት ማን ነው የሚናገረው እንዴት ነው የሚናገረው የሚል ስርዓት ያለበት ሰፊ የሆነ የባህል የውይይት አሰራሮች አሉ። በታሪክ የምንገነዘበው እጅግ ሰፊ የሆነ የትራዲሽናል ችግር አፈታት የውይይት ስርዓት እንዳለን ነው።
በዚህ ሐሳብ የሚስማሙት በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህርና ተመራማሪው ዶክተር ባየልኝ ጣሰው 85% ህዝብ የሚያጋጥሙትን ልዩነቶች በእነዚህ በጎ ባህሎች እየፈታ እንደኖረ ያወሳሉ። ይሁንና ሀገሪቱ የነበሯትን የችግር መፍቻ ሴቶች ከዘመናዊነት ጋር በተገቢ መልኩ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ ስለመምጣቱ ያስገነዝባሉ።
የነበረውን ባህላዊ ትውፊት የምንለው የትራዲሽናል የሆነው አቅም እያሳነሰው መጥቷል። ከዚህ አንጻር ስንመለከተው የተማረው ያልተማረውን የሚል ክላሲፊኬሽን ውስጥ ከአከፋፈል ውስጥ ስለገባ በአብዛኛው እየተዳከመ መጥቷል እንጂ ኢትዮጵያ በጣም ረጅም ታሪክ ያለው ሀገር ነው። የተለያዩ ማህበረሰቦች አሉ። ገብተን ስንመለከተው ሰላማዊ የሆነ ህይወታቸውን ጠብቆ የማኖር አቅሙ እጅግ በጣም ከፍተኛ ሃይማኖቶችን ተጨምሮበት ማለት ነው። ስለዚህ ኮንፍሊክት አለ። ሞደርኒቲ ሶኮልድ ምናምን የሚባል ነገር ትራዲሽናሊቲው እና ሞደርኒቲው እንግዲህ በሌሎችም ሀገሮች እንደምናውቀው ተፈታታኝ ሆነው ነው አሁን የሚገኙት። በኢትዮጵያ ውስጥ አስተሳሰባችንም በዚያ መልክ ይሄዳል። እንደገና በሁለተኛ ደረጃ በአንዳንዱ ጉዳይ የሀገርነቱ ማለትም ኢንዲጂነስ የሆነው አቅም ወደ ዓለም አቀፍ ወደ ሆኑ ጉዳዮች ውስጥ ገብቶ ጉዳዮችን በዚያ ጥላ ውስጥ በዚያ አውድ ውስጥ በኢንተርናሽናል በሆነው አውድ ውስጥ የማየት አቅም ሊያጠረው ይችላል ስላላሳደግ ነው።
ዶክተር አየለ በክሪ በበኩላቸው ለእነዚህ ስርዓቶች መጎልበት የተሰጠው ትኩረት አነስተኛ መሆኑም ሌላው ምክንያት እንደሆነ ያስረዳሉ።
እነዚህ ስርዓቶች በሚገባ ስላልተደገፉ በሚገባ ሪሶርስ ስላልተሰጣቸው ወይም ሪሶርስ ሊያመነጩ ስላልቻሉ ወይም ደግሞ ህዝቡ ከገጠር ወደ ከተማ በጣም ስለሚፈልቅ በተለያየ ምክንያት እየተዳከሙ በመሄዳቸው ነው እነዛ ስርዓቶች ጥቅም ላይ ሊውሉ ያልቻሉት። ሌላው ደግሞ መንግስት ትኩረት ሰጥቶ እነዚህን ከማዳበር ማበልጸግ ወደ ትልቅ ደረጃ እንዲሄዱ አለመደረግ ያቸውም ጎርቶናል ማለት ነው። የዘመናዊው ደግሞ ስርዓት አንደኛ 20 ሚሊዮን ህዝብ ላለበት ሀገር ያለው ሲስተም በሚገባ ሁሉንም ያገለግል አይችልም። እንደምታውቀው ሀገራችን ውስጥ የፍርድ ቀጠሮ አመታት ነው የሚወስደው እና ያ ሁኔታ ነው። ሁለተኛ ደግሞ ያ የዘመናዊው ስርዓት ከባህሉ ስርዓቱ ጋር አብሮ ስላልተያዘና ቹራል በሆነ መንገድ ስላልመጣ ወደፊት ያኛው የድሮውንም አልያዝነውም በሚገባ በስርዓት ጠንቅቀን አውቀን ጥቅም ላይ እንዲውል አላደረግንም። በዚህ ምክንያት ነው
ኢትዮጵያ ከመቶ በላይ ማህበረሰባዊ የውይይትና የግ ስርዓት እንዳላት ይነገራል። ዳሩ ግን ከቅርብ ጊዜያት ወዲህ ከውይይት ይልቅ የኃይል አማራጭን ያስቀደሙ ግጭቶች በተለያዩ አካባቢዎች ይታያሉ። ዶክተር ባየልግ ጣሰው እንደሚሉት ከ1960ዎቹ በኋላ የተገበሩ ፖለቲካዊ ሪቶ አለሞች ኃይልን የሚያስቀድሙ ማህበራዊ ትስስሮችን የበጣጥሱና የውይይት ባህሎችን ያዳክሙ ጠመንጃ ነካሽ በመሆናቸው አሁን ላይ ለሚታየው ችግር አስተዋጽኦ አበርክተዋል።
እነዚህ ፖለቲካሊ የሆኑ ጉዳዮችን ስንመለከት ባለፉት 30 ዓመታት ውስጥ 40 ዓመታት ውስጥ በጣም አስቸጋሪ ነገሮች በሀገሪቱ ውስጥ ተፈጥረዋል። ይህም ምንድነው? በተለይ ኤትኒክ ቤዝድ የሆነ አይዲዮሎጂ ከዚያ በፊት ደግሞ ማርክሲስ ሌኒኒስት የሆነ ኦሪንቴሽን ምሪት የሀሳብ ምሪት የነበረውን የሀገሪቱ ሽምግልና ከሃይማኖቶች ጋር የተያያዘ ነው። ስለዚህ እሱን በጣም አድክሟል እና እነዚህ ተደማምረው እጅግ በጣም ማጠፊያውን እያሳጠሩት ይሄዱ በጣም አስቸጋሪ ነገሮች አሉ። እንግዲህ ይሄ ራሱን የቻለ ሌላ ዘመቻ የሚጠይቅ ሌላ ሀገራዊ ትኩረት ሊሰጠው የሚገባ ትልቅ ቶፊትን ይዞ ይህን ሴቶችንም ይዘህ እነሱን ላይ ሌላውን መጨመር ነው እንጂ በተለይ እነሱ መሰረት አድርገህ አለ ምሳሌ ዲሞክራሲ መሰረቶች አሉ በባህል ውስጥ አሁን ዲሞክራሲውን የምናላምደው ከነሱ ጋር አገናኝተን ነው እንጂ በዛሬ በሌላው ሀገር ያየነውን አምጥተን እዚህ ቁጭ ስናደርገው በጣም ከባድ ችግር ነው ያለው።
የታሪክ ተመራማሪው ዶክተር አየለ በክሪም አሁን እየተባባሰ የሚታየው ለልዩነቶች ሁሉ ኃይልን የማስቀደም አባዜ ከፖለቲከኞች የስልጣን ፍላጎት የመነጨ ችግር እንጂ የማህበረሰቡ መገለጫ አይደለም ይላሉ።
የውይይት ያለመኖሩ ወይም የውይይት ስርዓት ያለመኖሩ አይደለም ዋናው ችግር አገራችን ውስጥ አሁን ያለው የስልጣን ሽኩቻ ያመጣው የእርስ በርስ ጦርነት ነው፣ እርስ በርስ መባላት ነው። ያ ነው ሁኔታው ምድር ላይ ያለው እና እነዛ ነገሮች ደግሞ ሊቀሩ የሚችሉት ምንድነው? ሁላችንም መንፈሳችን፣ አላማችን፣ ግባችን ሀገሪቷን ልትተዳደር የምትችልበት ዲሞክራቲክ ስርዓት ሲኖር፣ ተሳታፊነት ሲኖር፣ አካታችነት ሲኖር፣ እነዛ በሚኖሩበት ጊዜ እነዚህ ግጭቶች በምንም አይነት ፊት እንደው ብቅ ብሎ ሊወጡ አይችሉም ማለት ነው። እና በታሪክ የምናውቀው ህዝብ ለህዝብ አይጋጭም፣ ጦርነት ውስጥ አይገባም። ችግርም ከመጣ ህዝቡ የራሱ ኢንስትሩመንት የራሱ መሳሪያዎች ፈጥሯል በውይይት ያንን ችግር ለመፍታት ፈጥረዋል። ይሄ ታሪክ የሚያሳየን እሱ ነው። በሄድክበት አቅጣጫ ደቡብም ሂድ እና የሚባል ጃርሱማ በኦሮምኛ የሚባል ይሄ ሽምግልና በጣም የተከበረ ምክንያቱም ሽምግልና የማይፈታ ጉዳይ የለም። እዛ ኮሚኒቲ ውስጥ ያሉትን ችግሮች በሙሉ የሚፈታ ኃይል ነው።
በኢትዮጵያ የኖሩትን ማህበረሰባዊ የችግር መፍቻ ባህሎች ቅቡልነት በስፋት በመመለስና ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገርን ለትውልድ ማስረከብ እንደሚገባ የኢትዮጵያ ቋንቋዎችና ባህል አካዳሚ ተመራማሪው ዶክተር ባየል ጣሰው አመልክተዋል።
ትኩረታችን ልጆቻችን መሆን አለባቸው፣ መጪው ትውልድ መሆን አለ። ዋናው ነገር ትኩረታችን የመጣንበት ታሪክ ትልቅ ነገር ነው። እነዚህ ሁለቱ ነገሮች ላይ ትኩረት አድርጎ ምሁሩ ጥንቃቄ ያከልበት የተሻለ ይመስለኛል። የኃይል ጎዳና ሁልጊዜ የሚከሰተው ካለማወቅ ነው። በቃ አለማወቅ ነው። ያው ጆሪጆር እንግዲህ ኢግኖራንስ ኢዝ ፓወር እንደሚለው ማለት እና ስለዚህ ብዙ ጊዜ ኃይል እርምጃዎች የሚወዱት በቃ ካለማወቅ የሚመነጩ ነገሮች ናቸውና እነዚህ ነገሮች በውል ተጠንተው በሀገሪቱ ኮንቴክስት በባህሏ በታሪኳ ኮንቴክስት ተጠንተው ዘላቂ የሆነ ነገር ለህግ ምንጭ ሊሆኑ የሚችሉ ጥናቶች መደረግ አለባቸው። ኢትዮጵያ እንዴት ወደ ሰላም ትሄድ የሚለው ትልቅ ትልቅ ጥያቄ ነው። ይህን መመለስ ያቅተን ዝም ብለን የመደናበርና እንትን የማለት ነገር መቆም ያለበት ይመስለኛል። ይህንም ለማረጋገጥ ኃላፊነት የሚሰማው መንግስት ከፍተኛ የሆነ ትኩረት ሰጥቶበት ሊሄድበት እጅግ በጣም በታሪክ የተመሰገነ ሊያደርገው ይችላል ብዬ አስባለሁ።
ከዚህም በተጨማሪ በቀጣዩ ዓመት እንደሚጀመር የሚጠበቀውን ሁሉን አካታች ብሔራዊ ምክክር ኮሚሽን ጨምሮ በልዩ ልዩ መንገዶች ልዩነቶችን በውይይትና በምክክር ለመፍታት የሚደረጉ ብሔራዊ ጥረቶችንም አጠናክሮ መቀጠል እንደሚገባ ሞራን አሳስበዋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል።
አትሌት ታምራት ቶላ ትናንት እሁድ ጥቅምት 25 ቀን 2016 ዓ.ም ተመረጠ በተካሄደው የኒውዮርክ ከተማ ማራቶን ለ12 ዓመት ተይዞ የቆየውን የቦታውን ክብረ ወሰን በማሻሻል ድል አድርጓል። የ2022 የዓለም የማራቶን ሻምፒዮኑ ታምራት በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን የኒውዮርክ ማራቶን 2 ሰዓት ከ04 ደቂቃ ከ58 ሰከንድ በሆነ ጊዜ ነው ያሸነፈው። በዚህም ኬንያዊው ጄፍሪ ሙታይ እንደ አውሮፓውያን አቆጣጠር በ2011 የያዘውን ክብረ ወሰን በ8 ሰከንድ ያሻሻለው ታምራት የኒውዮርክ ከተማ ማራቶንን ከ2 ሰዓት ከ5 ደቂቃ በታች ያጠናቀቀ የመጀመሪያው አትሌትም ሆኗል። በኒውዮርክ ማራቶን ሲወዳደር የዘንድሮ 3ኛው መሆኑን የተናገረው አትሌቱ ከዚህ ቀደም ባደረጋቸው ሁለት ውድድሮች አራተኛ መውጣቱን አስታውሷል። ውድድሩን ለመጀመሪያ ጊዜ በማሸነፌ በጣም ደስተኛ ነኝ ማለቱን የዓለም አትሌቲክስ በድረገጹ አስፍሯል። የተወዳደረው ለማሸነፍ እንጂ የቦታውን ክብረ ወሰን የማሻሻል ሐሳብ እንዳልነበረውም ተናግሯል። ከታምራት ቶላ በሁለት ደቂቃ ያህል ዘግይቶ የገባው ኬንያዊው አልበርት ኮሪር ሁለተኛ ሲወጣ ሌላኛው ኢትዮጵያዊ ሹራ ቂጣታ ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኬንያዊቷ ሄለን ኦቢሪ በውድድሩ መጨረሻ ላይ ተስፈንጥራ በመውጣት አጨራረሷን በማሳመር ኢትዮጵያዊቷን ለተሰንበት ግዳይ አስከትላ በመግባት አሸንፋለች። የዘንድሮውን የቦስተን ማራቶንንም ያሸነፈችው የሁለት ጊዜ 5000 ሜትር የዓለም ሻምፒዮኗ ኦቢሪ የዛሬ የኒውዮርክ ማራቶን 2 ከ27 ከ23 በሆነ ጊዜ ነው በአንደኝነት ያጠናቀቀችው። ለተሰንበት ከኦቢሪ በ6 ሰከንድ ዘግይታ ስትገባ ሌላኛዋ ኬንያዊት ሻሮን ሎኬዲ ውድድሩን በ3ኛነት አጠናቀቀች። የኔዘርላንድሱ የክንፍ መስመር ተጫዋች አንዋር አልጋዚ በማህበራዊ ትስስር ገጹ ላይ ለፍልስጤም በመወገን ለጥፏል በተባለው ቪዲዮ ምክንያት ከሜንዝ ክለብ ጋር የነበረው ኮንትራክት መቋረጡን ክለቡ አርብ ዕለት አስታውቋል። የጀርመኑን ክለብ ሜንዝ በመስከረም ወር በነጻ ዝውውር የተቀላቀለው የ28 ዓመቱ አልጋዚ ተቀባይነት የሌለው ቪዲዮ ለጥፏል ያለው ክለቡ በቀጣይ ወር እንደ አውሮፓውያኑ ጥቅምት 17 እግድ ጥሎበት እንደነበር ገልጿል። የቀድሞው የ ኤቨርተን እና ያስቶን ቪላ ተጫዋች የታገደው ከቀናት በፊት ለጥፎ ያጠፋው ቪዲዮ ባለው ወገንተኝነትን የሚያሳይ መልእክት ምክንያት መሆኑን ክለቡ አስታውቋል። ሜንስ ተጫዋቹን ካገደ በኋላ ውስብስብ ግጭቶችን በተመለከተ አቋምን የሚያንጸባርቅ አስተያየት መስጠት ከክለቡ ሴቶች ጋር የማይጣጣም ነው ብሏል። ሆኖም ተጫዋቹ ከክለቡ አመራሮች ጋር ባደረገው ውይይት በለጠፈው ቪዲዮ ተጸጽቷል ያለው ክለቡ እገዳውን ማንሳቱን ሰኞ ለታስታውቆ ነበር። አልጋዚ በበኩሉ ረቡዕ በ በማህበራዊ ሚዲያ ባስተላለፈው የጽሑፍ መልእክት ክለቡ መግለጫውን ያወጣው ያለ ፈቃዱ መሆኑን ገልጾ እኔ በአቋሜ አልተጸጸትኩም ወይንም ምንም አይነት ጸጸት የለብኝም ብሏል። ዛሬም ይሁን ሁሌም እስከ መጨረሻው ስትንፋሴ ድረስ ለሰው ልጆችና ለተጨቆኑ ሰዎች እቆማለሁ ሲልም በአቋሙ መጽናቱን አመልክቷል። ይህን ተከትሎ ክለቡ ከተጫዋቹ ጋር ያለውን ኮንትራክት ማቋረጡን ይፋ አድርጓል። አልጋዚ አርብለት በማህበራዊ የትስስር ገጹ ለእገዳው በሰጠው ምላሽ ብቻህን እንኳን ብትሆን ለትክክለኛው ነገር ቁም ካለ በኋላ በጋዛ ውስጥ በንጹሃንና አቅመ ደካሞች ላይ ከተፈጸመው ጥቃት ጋር ሲነጻጸር የእኔ ስራ ማጣት ምንም አይደለም ብሏል። የ28 አመቱ ተጫዋች ሜንዝን መስከረም ላይ ከተቀላቀለ በኋላ በተቀያሪነት 3 ጨዋታዎችን አድርጓል። የሊቨርፑልን አጥቂ የሉዊስ ዲያዝን አባት ያገተው ብሔራዊ ነጻ አውጪ ጦር የተባለ በሀገሪቱ የሚንቀሳቀስ የሽምቅ ተዋጊ ቡድን መሆኑን የኮሎምቢያ መንግስት አስታውቋል። ትናንት ሊቨርፑል ከሉተን ጋር ባደረገው የፕሪሚየር ሊግ ግጥሚያ ባለቀ ሰዓት ግብ አስቆጥሮ ሊቨርፑልን አቻ ያደረገው ሉዊስ ዲያዝ ግቡን ካስቆጠረ በኋላ ከመለያው ስር የለበሰውን አባቴን ልቀቁት የሚል ጽሑፍ ያለበት ቲሸርት በማሳየት ለአጋቾቹ መልእክት አስተላልፏል። ታጋች አባቱን ለማስለቀቅ ከሽምቅ ተዋጊዎች ጋር ድርድር እየተደረገ መሆኑን የገለጸው የኮሎምቢያ መንግስት ተዋጊዎቹ በተወካያቸው አማካኝነት የዲያዝን አባት በተቻለ ፍጥነት እንደቃለን ማለታቸውን አስታውቋል። የዲያዝ እናትና አባት ከሳምንት በፊት በሰሜን ኮሎምቢያ ከመትገኘው ባራንካስ የተባለች አነስተኛ ከተማ መታገታቸው ይታወሳል። ይሁን እንጂ ፖሊስ የዲያዝን እናት ሲሌኒሲ ማሩላንዳን በሰዓታት ውስጥ ማስለቀቅ ቢችልም እስካሁን በአጋቾች ቁጥጥር ስር የሚገኙት አባቱ እንዲለቀቁ የባራንካስ ነዋሪዎችም ባለፈው ሳምንት መጀመሪያ ላይ ሻማ በማብራት ባደረጉት ሰልፍ ጠይቀዋል። የሀገሪቱ መንግስት የዲያዝን አባት ለማስፈለግ በርካታ ወታደሮችንና አየር ኃይል ማሰማራቱ አይዘነጋም። ኖቫክ ጆኮቪች ትራንት በተካሄደው የፓሪስ ማስተርስ የፍጻሜ ጨዋታ የቡልጋሪያውን ግሪጎር ዲሚትሮቭን 6-4 እና 6-3 በመርታት አሸንፏል። በዚህም 7ኛ የፓሪስ ማስተርስ ዋንጫውን እንዲሁም በአጠቃላይ ደግሞ 40ኛ የማስተርስ ዋንጫውን በማሸነፍ ጆኮቪች በራሱ የተያዘውን ክብረ ወሰን ከፍ አድርጓል። የትራንቱ ዋንጫው ለ36 አመቱ የዓለም ቁጥር 1 ሰርቢያዊ የሜዳ ቴኒስ ተጫዋች በአመቱ ያሸነፈው 6ኛ ዋንጫው ነው። ጆኮቪች በዚህ የውድድር አመት ካደረጋቸው ጨዋታዎች መካከል በአልካራስ ከገጠመው አንድ ሽንፈት ውጪ ሁሉንም 33 ጨዋታዎች አሸንፏል። በዚህ ሳምንት በጣም ፈታኝ ከሆኑ ሁኔታዎች በኋላ ዋንጫ ማሸነፌ የማይታመን ነው ሲል በፓሪስ የጨጓራ ህመም ገጥሞት ህክምና ሲከታተል የነበረው ጆኮቪች መናገሩን አሶሺየትድ ፕሬስ ዘግቧል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ። አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ላይ ቀደም ብለን ያሳየናችሁን ዘገባዎች ጨምሮ ሌሎች አዳዲስ መረጃዎችን ለማግኘት ከፈለጋችሁ የቪኦኤ አማሪክን ኦፊሻላዊ ዌብሳይት ማለትም amharic.voanews.com መጎብኘት አትዘንጉ። ፌስቡክ ላይ እንገኛለን። @voanews የፌስቡክ አድራሻችን ነው። እዛም ላይ በየቀኑ አዳዲስ መረጃዎችን፣ ቪዲዮዎችንና ምስሎችን እናጋራለን። በትዊተር ገጻችን ላይ ደግሞ #voanews ላይ እንዲሁ በተመሳሳይ ዓለምን የሚመለከቱ ቀጠና አቀፍና እንዲሁም ደግሞ አህጉር አቀፍ ጉዳዮችንም እንዳስሳለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። አብሮ የቆየው ደግሞ ንጉሱ ታምሬ ነው። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።